ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 23 2012 ዓ.ም ተመረዝ ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ያስተናገድናችሁ ያለነው ሰለሞን አባተና
እኔም አዳነች ፍስሐዬ ነን።
ዝግጅቶቻችንን በፌስቡክ ላይቭ በቀጥታ ቪኦኤ አምሃሪክ ላይ ማዳመጥ ትችላላችሁ። እንዲሁም በአሃዱ ራዲዮ 94.3 ላይም በቀጥታ እንደመጣለን። ሐዋሳ ከተማ ወደ ነበረችበት ሰላም እንድትመለስና የሕግ የበላይነትም እንዲከበርባት የጠየቀው ውይይት ተካሂዷል።
ጥቂት አክራሪ ግለሰቦች ወይም አክቲቪስቶች የሲዳማን ሕዝብ ገጽታ አበላሽተው እና ነው ያንተ ራዕይ ምንድነው ብትሉ፣ ይህንን ገጽታ ለመለወጥ መስራት ይጠበቅ።
የደቡብ ክልል ወንጌላውያን አብያተ ክርስቲያናት ቦርድ ሰብሳቢ ፓስተር ጌቱ አያሌው
ከተማ አስተዳደሩ ቅድም እንዳነሳሁት ነገም ከሪፈረንደሙም በኋላ በከተማ ውስጥ ያሉ ነዋሪዎች በእኩል አይን ብቻ አይደለም በተለየ አይን ለማስተዳደር ጭምር ነው ዝግጅት እያደረግን ነው።
የሐዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነ ናቸው የሰማችኋቸው።
የኢሬቻ ዋዜማ ዛሬ አዲስ አበባ ላይ ተከብሯል።
ሀገራችንና ህዝቦቿ የጋራ ታሪኮች አሉን። አንድ በሚያረጉን እልፍ አላፋት ታሪኮች አንድ ላይ አስመዝግበናል። በታላላቅ ጦር ሜዳዎች አንድ ላይ ተዋርቀናል። የተበላሹ ታሪኮችን እየሰራን እያስተካከልን አዲስና አኩሪ ታሪክ ለመስራት አንድ ብለን ጀምረናል።
የአዲስ አበባ ምክትል ከንቲባ ታከለ ኡማ ናቸው የሰማችኋቸው። ዘገባዎቹን ሁሉ በመጽሔት ክፍለ ጊዜ ዘናቸዋል።
አሁን ግን የምሽቱን ዜና እናሰማለን።
ኢትዮጵያ፣ ግብጽና ሱዳን የአባይ ተፋሰስ ሀገሮችን ሁሉ የውሃ ድርሻ እኩልነት የሚያከብር ስምምነት ላይ እንዲደርሱ የሚያስችል ቀና ጥረት እንዲያደርጉ ዋይት ሃውስ ጥሪ አቅርበዋል። የቤተ መንግሥቱ ቃል አቀባይ ጽሕፈት ቤት ትናንት ማምሻውን ባወጣው መግለጫ ላይ መለስካቸው አመሃ ተከታዩን አጠናቅረዋል።
ግብጽ፣ ኢትዮጵያና ሱዳን የታላቁ የኢትዮጵያ ህዳሴ ግድብ የውሃ ሙሌት ሂደትን በተመለከተ እያካሄዱ የሚገኙት ድርድር የመተባበር ዘላቂነት ያለውና ሁሉንም ወገን የሚጠቅም ስምምነት እንዲደርሱ ዩኤስ አሜሪካ ድጋፍ ትሰጣለች ሲል ከዋይት ሀውስ የወጣ መግለጫ አስታወቀ። መግለጫው አክሎም በናይል ሸለቆ ውስጥ የሚገኙ አገሮች ሁሉ ለምጣኔ ሀብታዊ ልማትና ብልጽግና መብት አላቸው። አሁን ያለው የዩናይትድ ስቴትስ አስተዳደር ሁሉም አገሮች በቀና ሐሳብ ከስምምነት እንዲደርሱና እነዚህን መብቶች እንዲጠብቁ እንደዚሁም የየራሳቸውን የአባይን ውሃ ፍትሐዊ ድርሻ እንዲያከብሩ ጥሪውን ያቀርባል ብለዋል። ከጥቂት ሳምንታት በፊት ሦስቱ አገሮች በታላቁ የኢትዮጵያ ህዳሴ ግድብ የውሃ ሞላል ሂደት ላይ ግብጽ ካይሮ የተጀመረ ውይይት ግብጽ በብቸኝነት ያቀረበችው ምክረ ሐሳብ በኢትዮጵያ በኩል ተቀባይነት እንዳላገኘ አይዘነጋም። ይህው ስብሰባ በወሰነው መሠረት በሱዳን ከመስከረም 19 2012 ጀምሮ የሦስቱም አገሮች የቴክኒክ ኮሚቴ በሚያቀርቧቸው ምክር ሐሳቦች ላይ ውይይት እንደሚያካሄዱ መገለጹ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የ15 ሀገራት አምባሳደሮችን ያካተተ ልዑክ በትግራይ ክልል ይፋዊ የሥራ ጉብኝት እያደረገ መሆኑን ፋና ብሮድካስቲንግ ኮርፖሬት ገልጿል። ከእነዚህም ውስጥ በኢትዮጵያ የቱርክ፣ ባንግላዴሽ፣ ካዛክስታንና ሽሪላንካ አምባሳደሮች የትግራይ ክልል ጉብኝታቸውን ጀምረዋል። አምባሳደሮቹ የመስፍን ኢንዱስትሪያል ኢንጂነሪንግን፣ የመቀለ ኢንዱስትሪያል ፓርክና መሰቦ ሲሚንቶ ፋብሪካን መጎብኘታቸውን ፋና ያገኘው መረጃ ማመልከቱን ገልጿል። ልዑኩ የትግራይ ክልል የድህነት ቅነሳ እቅዶችን፣ ቱሪዝምና የኢንቨስትመንት ልማት እንቅስቃሴዎችን ተዘዋውሮ እንደሚጎበኝ ተገልጿል። የአውስትሬሊያ፣ አዘርባጃን፣ ቻይና፣ ፊጂ፣ ኢንዶኔዥያ፣ ህንድ፣ ኢራን፣ ጃፓን፣ የደቡብ ኮሪያ፣ ኒውዚላንድ እና የፓኪስታን አምባሳደሮችም የጉብኝቱ አካል መሆናቸው ታውቋል። እንግዶቹ ዛሬ ጠዋት አሉላ አባነጋ አውሮፕላን ማረፊያ ሲደርሱ የክልሉ ከፍተኛ የሥራ ኃላፊዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች አቀባበል አድርገውላቸዋል። ሌሎች ቀሪ የልዑኩ አባላትም መቀለ እንደሚገቡ የሚጠበቅ ሲሆን በነገው ዕለትም የአል ነጋሽ መስጊድን እንደሚጎበኝና ከክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጋር ውይይት እንደሚያደርጉ ይጠበቃል።
ከ500 በላይ የሚሆኑ የቡሩንዲ ተወላጆች ከሶስት የታንዛኒያ የስደተኞች መጠለያ ሰፈሮች ትናንት ወደ ሀገራቸው ተመልሰዋል። ከጥቂት ዓመታት ወዲህ ግጭትና መነሳሳትን እየሸሹ የተሰደዱ ሰዎችን ወደ ሀገራቸው ለመመለስ በሚደረገው ጥረት የታየ በብዛት የመመለስ ተግባር ተደርጎም ታይቷል። ስደተኞች የተመለሱት በፍቃዳቸው ነው ሲሉ በኪጎማ የስደተኞች ጉዳይ ኃላፊ አቱማን ኢጎይ ገልጸዋል። ስደተኞች በመጠለያዎች ውስጥ መኖር የለባቸውም የሚል እምነት ስላለን ወደ ሀገራቸው መመለሱን እንቀጥላለን ብለዋል ኢግዌ። ቁጥራቸው 184,000 የሚሆን በታንዛኒያ የመጠለያ ሰፈሮች ያሉ የቡሩንዲ ስደተኞች በሶስት ወራት ጊዜ ውስጥ ወደ ሀገራቸው የመመለስ እቅድ እንዳለ የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR አስታውቋል። 350,000 ከሚሆኑ የቡሩንዲ ስደተኞች መካከል ናቸው እነዚህ የተመለሱት።
የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እንዲካሄድ የፈለጉትን ምርመራ እንዲያደርጉ ከፍተኛ የዩናይትድ ስቴትስ ዲፕሎማቶች መጠየቃቸው ተገልጿል። የዩናይትድ ስቴትስ ምክር ቤት መርማሪዎች ትላንት ይፋ ባደረጓቸው የቴክስት መልእክቶች መሰረት በፖለቲካ ተወዳዳሪያቸው ጆ ባይደንና በልጃቸው ሃንተር ላይ የዩክሬን ፕሬዝዳንት ምርመራ እንዲከፍቱ ግፊት ተደርጎባቸዋል። የተወካዮች ምክር ቤት ዲሞክራት አባላት መርማሪዎች የቴክስት መልእክቶቹን ይፋ ያደረጉት በዩክሬን ልዩ የዩናይትድ ስቴትስ ልዑክ የነበሩትን ከርት ቮልከርን ለ10 ሰዓታት ለሚጠጋ ጊዜ ከጠየቁ በኋላ ነው። ቮልከርና ሁለት ሌሎች የዩናይትድ ስቴትስ ዲፕሎማቶች ፕሬዝዳንት ትራምፕ ባይደንና ልጃቸውን እንዲመረምሩ ስለ መጠየቁ ጉዳይ የተያዘ መወያየታቸውን መልእክቶቹ ያሳያሉ። ቮልከር ለአንድ የፕሬዝዳንት ዘለንስኪ ከፍተኛ ረዳት የላኩት መልእክት ምርመራውን ካካሄዱ አዲስ የተመረጡት ፕሬዝዳንት ዋሽንግተን እንዲጎበኙ የማድረግ ቃል እንደገቡ የቴክስት መልእክቶቹ ያሳያሉ ተብሏል።
የውጭ መንግስታት የፖለቲካ ተፎካካሪያቸውን እንዲመረምሩላቸው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በይፋ እየጠየቁ ነው። በተመሳሳይ ምክንያት ክስ ሊከፈትባቸው ይቻል እንደሆነ ለማጣራት ምርመራ እየተደረገ ባለበት ወቅት ነው ፕሬዚደንቱ የውጭ መንግስታትን የጠየቁት። ባለፈው ጁላይ 25 የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪን በስልክ ሲያነጋግሩ ምን እንዲያደርጉልዎት ነበር የፈለጉት ሲል አንድ ጋዜጠኛ ትናንት በዋይት ሃውስ ቤተ መንግስት ጠይቋቸው ነበር። ትራምፕ ሲመልሱ ባይደን ላይ ምርመራ እንዲጀምሩ ምክረ ሐሳብ አቀርባለሁ የሚል መልስ ሰጥተዋል። ትራምፕ ትናንት በትዊተር ባስተላለፉት መልእክት ሙስናን የመመርመር ወይም እንዲመረመር የማድረግ ሙሉ መብት አለኝ፣ ምናልባትም ግዴታ አለብኝ፣ ይህም የውጭ ሀገሮች እንዲረዱ መጠየቅንም ያካትታል ብለዋል። ትራምፕ ከቅርብ ቀናት ወዲህ በፕሬዝደንታዊ የምርጫ ዘመቻ ከዴሞክራቶቹ እየቀደሙ ያሉትን ባይደንን መንቀፉን ሲያጧጡፉ መቆየታቸው እየተዘገበ ነው። ኪየቭ ዩክሬን ዋና ከተማ በሚገኘው ቡሪስማ በሚባለው የኢነርጂ ኩባንያ ውስጥ ይሰሩ የነበሩት የባይደን ልጅ ሃንተርን ሊያነካካ ይችል የነበረ ክስ እንዳይደረግ ጆ ባይደን ስልጣናቸውን ተጠቅመው ምክትል ፕሬዝደንት ነበሩ ዩክሬንን አከላክለዋል ይላሉ ትራምፕ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በሜዲትራኒያን ባህር ላይ የሚጠፋው ህይወት በያዝነው የአውሮፓ ዓመት ውስጥ 1,000 እንደሚደርስ ዓለም አቀፍ የፍልሰት ድርጅት አስታወቀ። የድርጅቱ ጠቅላይ ጽህፈት ቤት ከሚገኝባት ጄኔቫ ሊዛ ሽላይን ለቪኦኤ ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች።
የሜዲትራኒያንን ባህር ሲያቋርጡ ህይወታቸው ያለፈ ፍልሰተኞች ቁጥር ሲታይ ጉዞውን በዓለም ታሪክ የሰው ልጆች ህይወት በብዛት የረገፈበት ያደርገዋል። በዚህ አመት ብቻ አደገኛው ጉዞ ላይ 994 ወንዶች፣ ሴቶችና ህጻናት ህይወታቸውን እንዳጡ ዓለም አቀፉ የፍልሰተኞች ድርጅት IOM ማስታውቋል። ይህ የአውሮፓን አመት አቆጣጠር ሊጠናቀቅ 3 ወራት የቀሩት ሲሆን በ2019 የጉዞ ሰለባ የሚሆኑ ፍልሰተኞች ቁጥር ከሺ በላይ እንደሚሆን IOM ተንብዮአል። በሜዲትራኒያን ባህር ጉዞ ላይ ቁጥራቸው ከ1000 የሚበልጥ ፍልሰተኞች በአንድ አመት ውስጥ ሲሞቱ ይህ በተከታታይ 6ኛ አመቱ መሆኑን የIOM ቃል አቀባይ ጆል ሚልማን ተናግሯል። በስድስቱ አመት ሰለባ የሆኑት ፍልሰተኞች ጠቅላላ አሃዝ ቢያንስ 15000 እንደሚሆን ተናግሯል።
These data, tragic as they are the lowest number recorded at this point in the year since 2014. However, as shown
ይህ አሃዝ እጅግ አሳዛኝም ሆኑን ያህል እንደ አውሮፓውያን የዘመን አቆጣጠር ከ2014 ዓ.ም አንስቶ ከተመዘገቡት ዝቅተኛው ነው። የሆነ ሆኖ ቁጥሩ አሁን አንሶ መገኘቱ ባህሩን ለማቋረጥ ከሚሞክሩት ፍልሰተኞች ቁጥር መቀነስ እንጂ መንገዱን ወይም የጉዞውን ሁኔታ ለማሻሻል እርምጃ ተወስዶ አይደለም።
የተባበሩት መንግስታት የፍልሰተኞች ድርጅት IOM ለፍልሰተኞች ሞት ምክንያት በሀገሮቻቸው ያለውን ግጭትና ድህነት ሸሽተው ወደ ባዕድ ሀገር የሚነግዱትን ፍልሰተኞች ጠል አመለካከት በተቀባይ ሀገሮች ስለጨመረ ነው ብሎ ያምናል።
ይህ ከአሜሪካ ድምጽ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርዝ በ25 ሜትር ባንድ በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ መስከረም 23 2012 ዓ.ም ምሽት ፕሮግራም ነው።
ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ክቡራትና ክቡራን በፌስቡክ ላይቭ @VOA አምሃሪክ ተከታተሉን። እንዲሁም በአሃዱ ራዲዮ 94.3 ላይም በቀጥታ እንገኛለን። በመጪው ክፍለ ጊዜ ከሚተላለፉ ዘገባዎቻችን አንዱ እናስታውሳችሁ። የአዲስ አበባ ፖሊስ በአዲስ መልክ የተዘጋጀ ተጨማሪ የደንብ ልብስ ስራ ላይ አዋለ እንጂ መደበኛውን አልቀየረም ሲል ፖሊስ አስታውቋል።
ዩኒፎርም ያለ አይደለም። በአንነት የወንጀል መከላከል ስራ የሚሰራው አባል ተጨማሪ ዩኒፎርም እንዲሰጥ ነው የተባለው እንጂ ዩኒፎርም ያለ አይደለም።
የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታናቸው ዘገባ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የሐዋሳ ከተማ ከሐምሌ 11 2011 ዓ.ም ምረት በፊት ወደ ነበረችበት ሰላም እንድትመለስና የህግ የበላይነት እንዲከበርባት የጠየቀ ውይይት በሃይማኖት አባቶች፣ በአገር ሽማግሌዎችና በከተማ አስተዳደር መካከል በሐዋሳ ከተማ ተካሂዷል። የከተማ አስተዳደር የከተማዋን ሰላም ለማረጋገጥ ከወትሮ የተለየ ሁኔታ እንቅስቃሴ መጀመሩን አስታውቋል። በቅርቡ 400 ዘራፊዎችንና ወንጀለኞችን በቁጥጥር ስር ማዋሉንም አስታውቆ መስተዳደሩ ሁሉንም የከተማውን ህዝብ በእኩልነት እንደሚያገለግል ገልጿል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኮልናል።
ከጥቂት ዓመታት በፊት የሐዋሳ ከተማ በውበቷ፣ በጽዳቷና በፍቅሯ ነበር የምትታወቀው። ይሁን እንጂ ከቅርብ ጊዜ ወዲህ በከተማዋ በተፈጠሩ የጸጥታ ችግሮች ለከተማዋ የተሰጠው ስም ከዚህ የተለየ ነው። የሐዋሳ ከተማ ከሐምሌ 11 2011 ዓ.ም ምህረት በፊት ወደ ነበረችበት ሰላማዊ ሁኔታ እንድትመለስና የህግ የበላይነት እንዲከበርባት የጠየቀው ውይይት ከሃይማኖት አባቶች፣ ከሀገር ሽማግሌዎችና ከከተማዋ አስተዳደር ጋር ተካሂዷል። የውይይቱ መሪ አጀንዳዎች የከተማው ሰላምና የሰላማዊ ክልነት ጥያቄ ውሳኔ ህዝብ ቢሆንም ከዚህ ጋር በተያያዙ በርካታ ጉዳዮች ተነስተው ውይይት ተደርጎባቸዋል። የውይይት ተሳታፊዎች በከተማው አሁንም የህግ ጥሰት፣ የዝርፊያና የንጥቂያ ወንጀሎች እንደሚፈጸሙ ተናግሯል። ከማንነት ጋር በተያያዘም ስልጣን ፍላጊዎችና እነሱ ጥቂት አክራሪዎች ያሏቸው ግለሰቦች የሲዳማን ክብር የሚያጎድፍ ተግባር ፈጽሟል ያሉትም ሲዳማ ክልል ሆኖ ከክልሉ ሲወጣ በሌሎች ኢትዮጵያውያን ላይ ጥቃትና በደል ሊደርስ ይችላል ተብሎ ስለሚወራም ጉዳይም ተነስቶ ውይይት ተደርጎበታል። የ94 እድሜ ባለጸጋ የሆኑት አቶ ብዴ ሳደሜም ሁሉም ለሰላምና ለአንድነት መቆም አለበትም ብለዋል።
ልባችን ራሳችን እናጽዳ፣ እኛ እርስ በራሳችን እንታረቅ። መታረቅ ከኛ ይጀምራል። ልጆች ከየት ተፈጠሩ? ይህን ውቀት የሚፈጥሩ እኛ ያሳደገናቸው ልጆች ናቸው። ዝም ብለን እየተመለከተን እንዴት ሆኖ ነው ተውልዱ የሚማሩ?
የደቡብ ክልል የእስልምና ጉዳዮች ምክር ቤት የዑለማዎች ተወካይ ኡስታዝ አህመድ ሙስጠፋ የከተማው የመንግስት መዋቅር ሐዋሳን ወደ ቀድሞ ማንነት ለመመለስ ከሃይማኖት ተቋማት ጋር ተጠናክሮ መስራት አለበት ነው ያሉት። መገናኛ ብዙሃንና ፖለቲከኞች መወገን ያለባቸው ለህዝብ መሆን እንዳለበትም ተናግሯል።
ከሲዳማም ይሁን ከሌላ ቦታ የሚውጣጡት የሀገር ሽማግሌዎች ግለኝነት ሳይሆን ህዝባዊ ሆነው ስለ ሰላም የሚሰብኩ መሆን መቻል አለባቸው። ኢዘን የሀገር ሽማግሌዎች ተብለው የተቀመጡት ሰዎች ይህ ማንነት አላቸው ወይ ስለሚለው ክብር ከንቲባም ሆኑ የሚመለከታቸው አካላት በደንብ አርጋችሁ እንድትገመግሙ ታደራ አላለሁኝ። በመቀጠል የሃይማኖት አባቶች ይሁንን የፖለቲካ ዓላማ ይዞ ሃይማኖትን እሰብካለሁኝ ብሎ ቢል ስለሚፋለስና ስለሚጋጭበት ህዝቡ ስለማይቀበለው የሃይማኖት አባቶች ገለልተኞች ሆነው ስለ ሰላም ይስበኩ። ሶስተኛው የፖለቲካ አካላት አሁን ስለሚመጣው ሪፈረንደምም ሆነ ሌሎችን በሚሰብኩበት ጊዜ ቀጥሎ የሚመጣውን ፍትሃዊነት ጭምር አያይዘው ቢሰብኩ ጥሩ ነው።
የደቡብ ክልል የወንጌላውያን አብያተ ክርስቲያናት ህብረት ቦርድ ሰብሳቢ ፓስተር ጌታ ያለው በበኩላቸው ብቻውን ያደገ ከተማም ሀገርም የለም ነው ያሉት። በመሆኑም ሲዳማ ክልል ሲሆንም ማድረግ ያለበትም ይሄው ነው ብለዋል። ሲዳማ ክልል ሲሆን መለያየትን ይፈጥራል፣ በሌሎች ላይም ተጽዕኖ ይፈጥራል ተብሎ የሚወራውን ወደ ጎን የሚያስተው ስራ መስራት እንደሚያስፈልግና አንድነትን የሚያጠናክሩ የሌሎችን እውቀትና ሀብት መጠቀም የሚያስችል ተግባር መሰራት አለበትም ብሏል። ሲዳማ እንደ ህዝብ ችግር እንደሌለበት ተናግረው ነገር ግን በስሙ የሚነግዱ አካላትን ማስቆም ያስፈልጋልም ነው ያሉት።
የሲዳማ ህዝብ ትልቅ ህዝብ ነው፣ የፍቅር ህዝብ ነው። ቀደም አባቶቼ እንደተናገሩት እንግዳ ተቀባይ ህዝብ ነው። ለእንግዳ የተለየ አክብሮት፣ የተለየ ፍቅር የሚሰጥ ህዝብ ነው። የሲዳማን ህዝብ ገጽታ ያጠፉ ጥቂት አክራሪ ግለሰቦች ወይም አክቲቪስቶች የሲዳማን ህዝብ ገጽታ አበላሽተዋል። እና ነው ያንተ ራእይ ምንድነው ብትሉኝ፣ ይሄንን ገጽታ ለመለወጥ መስራት ይጠበቅብናል።
ለወንጀሎችን ፈጸምና ስርዓት አልበኝነት ምክንያት ናቸው የተባሉ የመሰረተ ልማት ጥያቄዎችም በውይይቱ ወቅት ተነሱ ሲሆን የከተማው ምክትል ከንቲባ አቶ ጥራቱ በየነ ምላሽ ሰጥተውባቸዋል። አቶ ጥራቱ በምላሻቸው የህግ የበላይነትን የማስከበር ስራ በትኩረት እንደሚሰሩ ነው ያረጋገጡት። በማንነት ምክንያት በሲዳማና በከተማው ህዝብ መካከል የአስተዳደር ልዩነትና በደል እንደማይፈጠር ነው ተናገሩት። እንድናገለግል የተሾምነው ሁሉንም በእኩልነት ነው ያሉት አቶ ጥራቱ ይህንን የማናደርግ እንደሆነ ወንበሩን ጥለን እንወርዳለን ብሏል።
ሲዳማን ብቻዬን ለመሆን የሚመጣ ክልል ቢቀርብኝ ይሻላል የሚል አቋም እንጂ ያለው በጋራ አብሮ ለመልማት ከሚደረግ ፍላጎት ካልሆነ በስተቀር ከዚህ የተለየ በህዝብ ውስጥም የለም። ግን ጥቂት ስልጣን የሚፈልግ የራሱን ጥቅም ማራመድ የሚፈልግ በዚህ ሂደት ውስጥ የግል ፍላጎቱን ማሳካት የሚፈልግ ደግሞ በህዝቦች መካከል ጥርጣሬ እንዲፈጠርና በዚህ መካከል የራሱን ጥቅም ለማራመድ የሚያደርግ አካል ይንቀሳቀሳል። ነገም ይኖራል። ከተማ አስተዳደሩ ቅድም እንዳነሳሁት ነገም ከሪፈረንደሙም በኋላ በከተማ ውስጥ ያሉ ነዋሪዎችን በእኩል አይን ብቻ አይደለም በተለየ አይን ለማስተዳደር ጭምር ነው ዝግጅት እያደረግን ነው። ይሄን መድረክ ለማለፍ አይደለም። ህዝባችን ይሄን እያለን ስለሆነ ነው። እኛ አሁን ህዝባችንን ነው እያዳመጥን ያለን። ሽማግሌዎች አሁን እዚህ ፊት ለፊት ያሉ የሲዳማ ሽማግሌዎች የሚናገሩትን ነው እያዳመጥን ያለን። የእኛ ናችሁ እያሉ ነው ያሉት። የተለየ ሰው የለንም ነው እያሉ ያሉት። ይሄን እኛ መሪዎች ካላረጋገጥን ወንበሩን ብንለቅ ነው የሚሻለው። ስለዚህ ሐዋሳ ከተማም ከወትሮ በተለየ ኢትዮጵያዊ ሳይሆን የውጭ ዜጋ መጥቶ ኢንቨስት የሚያደርግበት ምቹ ከተማ ማድረግ ትልቁ ኃላፊነት ስለሆነ በዚህ መንገድ እንድትረዱት ለማለት ነው።
በከተማው ታቂና መንታፊ ወንጀለኞች መብራከታቸውን ተናግረው እነሱንም በህግ ቁጥጥር ስር የማዋል ስራ መጀመሩን ገልጿል።
ቁጥሩ ቀላል ያልሆነ መንታፊ ሌባ በከተማችን ውስጥ አለ። በአስር ቀናት ባልሞላ ጊዜ ውስጥ እስከ 400 የሚጠጉ መንታፊ ሌቦች ተይዘው ታስረዋል። እለት ተእለት ዜጎች እንዳይንቀሳቀሱ፣ ሴቶች ተረጋግተው እንዳይሄዱ ቦርሳቸው የሚመነተፍበት ሞባይል የሚቀማበት ሁኔታ አለ። ይሄንን ለይተን እየሰራን ያለ ነው። ከህጉ አንጻርም ያሉ ክፍተቶችንም እንደዚሁ እያየን ነው።
አቶ ጥራቱ አሁን የተጀመረው አይነት ውይይት እስከ ድረስ እንደሚደረግ ነው ይፋ ያደረጉት። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። እሬቻ አዲስ አበባ ላይ የመከበሩ መነሻ ከተማይቱ የኢትዮጵያ ዋና ከተማና የሁላችንም የጋራ ቤት መሆኗ ነው ብለዋል ከንቲባ ታከለ ኡማ። ሌሎችም የኢትዮጵያ በዓላት በዚህቹ የሀገሪቱ ዋና ከተማ እንደሚከበሩ ማስታውሰዋል። የኢትዮጵያ ልጆች እንደደበደበበት የነበረው መስቀል አደባባይ ዛሬ የነጻነት ድምጽ የምናሰማበት ሆኗል ብለዋል ከንቲባው እዚያው ለተሰበሰበው ሰው ባደረጉት ንግግር። የኢትዮጵያ ልጆች አንድ የሚያደርጉንን የጋራ ታሪኮች በጋራ አስመዝግበናል። የተበላሹ ታሪኮችን እያስተካከልን ለመጓዝ አንድ ብለን ጀምረናልም ብለዋል ከንቲባ ታከለ። አዲስ አበባ ላይ ዛሬ የተከበረውን የእሬቻ የዋዜማ ስነ ስርዓት ሪፖርተሮቻችን ሲከታተሉ ውለዋል። እዚያው ሙክታር ጀማልን መስቀል አደባባይ ላይ በስልክ አግኝቻለሁ። ሙክታር ጤና ይስጥልኝ፣ እንደምን አመሸ?
ጤና ይስጥልኝ ሰለሞን፣ እንዴት አመሻችሁ እናንተ?
እግዚአብሔር ይመስገን። እሬቻ በዓል ላይ ነው የዋልከው ዛሬ። እስቲ የበዓሉ አከባበር ምን ይመስል እንደነበረ ጠቅለል አድርገህ ንገረን።
ነት ነው ዛሬ የኢሬቻ ዋዜማ ነው፣ የፊንፊኔ ሆራ ኢሬቻ ዋዜማ። በጣም ደማቅ ሆኖ ነበር የቆየው። አሁንም የተለያዩ ሰዎች በየግሩፕ ግሩፕ እየሆኑ መሬሆ እያሉ እንደዚያውም ደግሞ ሌሎች ባህላዊ ዘፈኖችንም እየዘፈኑ ወደ ተለያየ አካባቢ ይንቀሳቀሳሉ። እንደዚያውም ደግሞ እንደ አዲስ ከአዲስ አበባ ውጪ ወደ አዲስ አበባ እየመጡ ያሉ በጣም ብዙ ሰዎችም ይታዩኛል በአሁን ጊዜ። መስቀል አደባባይ ላይ በጣም ደምቆ ነው ያለው። አሁንም በመስቀል ሂደት ላይ ነው ያለው። የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ ባደረጉት ንግግር የጋራ የኢትዮጵያ ብሔር ብሔረሰቦች ማዕት ነገሮች አሉ ነው ያሉት። እስቲ እሳቸውን ደግሞ እንስማቸው።
ሀገራችንና ህዝቦቿ የጋራ ታሪኮች አሉን። አንድ በሚያረጉን እልፍ አላፋት ታሪኮች አንድ ላይ አስመዝግበናል። በታላላቅ ጦር ሜዳዎች አንድ ላይ ተዋርቀናል። የተበላሹ ታሪኮችን እየሰራን እያስተካከልን አዲስና አኩሪ ታሪክ ለመስራት አንድ ብለን ጀምረናል። ይህንን ታሪክ ለዘመናት የተቃረኑ የተጣሉ ጎረቤቶችን በማስታረቅ ሂደቱን እና ጉዞውን ጀምረናል። ለዚህም ደግሞ ለክቡር ጠቅላይ ሚኒስትር ምስጋናችን ይድረሰው።
ሙክታር፣ ይሄ እንግዲህ ከንቲባው ስለዚህ የጋራ እስቴት ከተናገሩት በተጨማሪ ሰሞኑንም አንዳንድ ሲሰሙ የነበሩ ማህበራዊ ሚዲያዎችም ላይ ሲጠቃቀሱ የነበሩ ጉዳዮች ነበሩ። በመሰረቱ እሬቻ ሲከበር የኖረውና የሚታወቀው ቢሾፍቱ ላይ ነበርና አዲስ አበባ መከበር ያስፈልገበት ምክንያት ለምንድነው ለሚሉ ጥያቄዎችና ንግግሮች መልስ የሰጠ አይነት ሐሳብም የሰነዘሩ ይመስለኛል ከንቲባው በዚህ አደባባይ ላይና፣ እስቲ ስለሱ ደግሞ ትንሽ ንገረኝ።
እውነት ነው፣ በተለይ በአፋን ኦሮሞም በአማርኛም ነው ከንቲባ ተቆማ ያነሱት። እዛ ላይ ያነሱት ትልቁ ነገር ምንድነው፣ አንድ እሬቻ በአጠቃላይ አንድ ቦታ ላይ ብቻ የሚከበር ሳይሆን በተለያዩ ቦታዎች ላይ የሚከበር ነው። ለረጅም ዓመታት ተቋርጦ የነበረው ነው። ከ150 ዓመት በላይ ተቋርጦ የነበረውን የኢሬቻ አከባበር የማክበር ነው እንጂ እንደ አዲስ ቦታ ላይ የማምጣት አይደለም በማለት አንስተዋል። በአጠቃላይ አዲስ አበባ ላይ የሚከበረውን የሆረ ፊንፊኔ ኢሬቻ በጥሩ መልክ እንዲከበር በጣም ብዙ አካላቶች አስተዋጽኦ አድርገዋል በማለት አንስተዋል። ከዚህ ውስጥ የአዲስ አበባ ከተማ አስተዳደር በአጠቃላይ ትልቅ ውሳኔ ወስናችሁ አብረን ይህንን በዓል በጋራ እንድናከብር ላደረጋችሁ ስራ በጣም ነው የምናመሰግነው በማለት ለከተማ አስተዳደሩ ካቢኔም ያላቸውን አክብሮትና አድናቆት አንስተዋል ኢንጂነር ታከለ ኡማ። ነገር ግን በአጠቃላይ አዲስ አበባ ላይ የሆረ ፊንፊኔን ኢሬቻ ማክበሩ ምክንያቱ ምን ነበር የሚለውን አንስተዋል። እንስማቸው።
በአዲስ አበባ ከወንድሞቻችን ጋር ከሁሉም የኢትዮጵያ ብሔር ብሔረሰቦች ጋር በዋና ከተማችን በኢትዮጵያን ዋና ከተማ አዲስ አበባ እሬቻና ሌሎች በዓላትን ስናከብራቸው መነሻ አዲስ አበባ ከተማችን የሁሉም እንደመሆና ሁሉንም አቅፋ የምትታሳድግ እንደእናት የምትንከባከብና ለሁሉም የጋራ ቤት እንዲትሆን በማሰብ ነው። ዛሬ ተገናኘንበት በመስቀል አደባባይ ከዚህ በፊት የኢትዮጵያ ልጆች ከሞላ ጎደል እዚህ ሐሳባችን ለመግለጽ ስንወጣ ሐሳባችን የምንገልጽበት ሳይሆን የምንደበደብበት ምድርና ቦታ ነበር። ያ ሁሉ ታሪክ በኢትዮጵያ ልጆች ተሽሮ ዛሬ ቆመን የነጻነት ድምጽ እናሰማለን። የጎንደር ልጆች ወጥተው የኦሮሞ ደም የኔ ደም ነው ባይሉ፣ የራያ ልጆች ወጥተው የኦሮሞ ደም የኔ ነው ባይሉ፣ የአዋሳ ልጆች የኦሮሞ ደም የኔ ነው ባይሉ፣ ዛሬ በዚህ ደረጃ ሁላችንም እንደ አንድ ኢትዮጵያዊ ተሰባስበን ይሄንን በዓል ማክበር ባልተቻለን ነበር። ክብር ለሁላችሁም ይሁን።
ሙክታር ተማኛለ?
አቤት ሰላም።
እሺ
እና እሺ
ሌላው ከዚህ ከዋዜማው አከባበርም ጋር ይሁን ከዋናው የነገ ኢሬቻ አከባበር ጋር ተያይዞ ሲነሳ የነበረው የጸጥታ ጉዳይ ነበር። የአዲስ አበባ ፖሊስ ኮሚሽን ዝግጅት እያደረገ እንደነበር ሲገልጽ ነበር። እንዲያውም መሳሪያ ይዘው ሊገቡ ይሞክሩ የነበሩ ሰዎችን ሁሉ ይጃለሁን ሲል መግለጫ አውጥቶ ነበር ከሰሞኑ። እንዴት ነበር ይሄ የጸጥታ ሁኔታ? አንተ ዛሬም እንደታዘብከው ዝግጅቱ ምን ይመስል ነበር?
የጸጥታ ሁኔታ የተሽከርካሪዎችንም ሆነ እግራቸው የሚንቀሳቀሱ ሰዎችን በጣም ከፍተኛ ፍተሻ ሲደረግ ተመልክቻለሁ። ከቦታው ከሁለት ሶስት ኪሎ ሜትር በራቀ ርቀት ላይ ከፍተኛ ፍተሻዎች እየተደረጉ ሰዎች የያዙትንም ነገር የተለየ የሚያጠራጥር ነገርም ከሆነ የማስቀረትና ወይ ደግሞ ሰዎች ይዘው እንዲመለሱ የማድረግ እኔ እስካየሁ ድረስ የተለያየ ከመሳሪያ ጋር የተያያዘ በአካባቢው የተያዘ አላየሁም። ነገር ግን የመኪና መንገዶችንም ሆነ ለአደጋ ሊያጋልጡ የሚችሉ ሁኔታዎችን በትኩረት ክትትል ሲያደርጉ ተመልክቻለሁ። ይህንኑ በተመለከተ ደግሞ በአዲስ አበባ ፖሊስ ኮሚሽን የኮሚሽኑ ሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፈንታ ለአሜሪካ ድምፅ ያሉት አለ፣ እንስማቸው።
በተለይ ኢሬቻ በዓል ከዚህ በፊት ባልነበረና ባልተለመደ ሁኔታ በአዲስ አበባ ነገ ወደት ይከበራል። በ24 እንደዚሁም በ25 ደብረ ዘይት ነው የሚከበረው። በአዲስ አበባ ላይ የሚከበረው የኢሬቻ በዓል ሰላማዊ ሆኖ እንዲጠናቀቅ የአዲስ ፖሊስ ኮሚሽን ከሚሊጥታ አካላት ጋር በመሆን አስቀድሞ እቅድ ወጥቶበታል። ልክ በዓሉ በአዲስ አበባ ይከበራል ከተባለበት ጊዜ ጀምሮ ነው ዝግጅት የጀመር ነው። ከዚያም በሚመለከታቸው በተለይ ከበዓል አዘጋጅ ኮሚቴዎች ጋር ከወጣቶቹ ጋር ከሌሎች ጋር የጋራ ውይይት አድርገናል። በእቅዱ ላይ የጋራ መግባባት ደርሰንበታል። ከዚያ በእያንዳንዱ ማን ምን መስራት አለበት የሚለው ላይ የሚገባ መሰረት የሚሆን ነገር ይዘን ነው ወደ ተግባር የገባ ነው። በመሆኑም ሁሉም ቦታው ላይ በተለይ መግቢያ በሮች አካባቢ የተለያዩ መረጃዎች ስለነበሩ ባለፉት ሳምንታት በየቀጣ የተለያዩ መሳሪያዎች እና የተለያዩ ሁለት ነገሮች ምር ነው የያዝነው። ህብረተሰቡም በዚህ ላይ በጣም ከፍተኛ የሆነ ድጋፍ ሲያደርግ ነው የነበረው። ጥቁማ በመስጠት እንደዚሁም እንደዚህ አይነት ያደረጉ ሰዎቹ እየመጡ ነው፣ እነሱን ክትትል አድርጓቸው እያሉ ነው የነበረው። በተለይ በመግቢያ ኬላዎች አካባቢ ከተማ ውስጥ ከገባ በኋላ ግለሰቦች ቤት ውስጥ ተካላቸው የሚሆኑ ሰዎች ግን ጭምር ጥቆማ እየሰጡ ሲያስይዝ የነበረው ህብረተሰቡ በመሆኑ በጣም በርካታ የሆኑ ጦር መሳሪያዎች እና ሁለት ነገሮች ነው የያዝነው። ለዚህ በዓል ሰላማዊ ሆኖ እንዳይጠናቀቅ መሰናክል ሊሆኑ ይችላሉ ያላቸው ነው ሰዎች ጥቆማ ሰጡት ነበረው እና ያደረግነው ዝግጅትን በጣም ከፍተኛ ነበረ። በመሆኑም ሰው ድረስ ባለው አሁን ዛሬው ቀን በዋዜማው ላይ መስቀል አደባባይ ላይ እጅግ በርካታ ቁጥር ያለው ህብረተሰብ አሁን እዚያው መስቀል አደባባይ ሆኖ እያከበረ ነው የሚገኘው። በዓሉ የሚከበረው በዋናነት ነገ ነው። ይህንን በዓል እስካሁን ድረስ ባለው በጥሩ ሁኔታ እየሄድ ነው ያለው። እንደዚህ ሆኖ ይጠራይቃል ብለንም እንጠብቃለን። ርንባር ግን እየሰራን ነው ያለ ነው።
ሙክታር፣ ከኮማንደሩ እንደሰማ ነው ዝግጅቱ ጠንካራ ነበረ። ፍተሻውም አንተም ያየኸውን ቀደም ሲል እንደነገርከኝና ኮማንደር ፋሲካም እንደገለጹት ፍተሻውም የተጠናከረ ነበር ዛሬ። ነገር ግን ፖሊስ የከለከላቸው ባንዲራዎችና ሌሎችም አንዳንድ ሁኔታዎች ታይተዋል የሚሉ ጥቆማዎች አሉ። አንተ እዛ በነበርክ ጊዜ የታዘብከው አለ ከዚህ ጋር የተያያዘ? ፖሊስስ ምንድን ነው ለዚህ የሚለው?
እውነት ነው። ይህንንም በተመለከተ ፍተሻዎች ሲደረጉ ተመልክቻለሁ። በተለይ እኔ ያየኋቸው አካባቢ ከመስቀል አደባባይ በቅርብ ርቀት ላይ የሚገኙ ለምሳሌ ወደ ነፍልዋ አራምዴ ሆቴል አምባሳደር አካባቢ በዛኛውም ደግሞ ወደ ሜክሲኮ አልፎ ወደ ፋርቤታ አካባቢ መግቢያ ላይ ሁሉም አካባቢ ላይ ሰዎች ይዘው የሚሄዱት መሳሪያና ስለት ያላቸው ነገሮችን ብቻ ሳይሆን ፖሊስ ፈትሾ ነበረው አልባሳቶችንና እንደዚያውም ደግሞ ጨርቆችንም ነበር። ጨርቆችን በመበታተንም ሲያይ አይቻለሁ። ወደ መድረኩ ወይ ደግሞ ወደ ክብረ በዓሉ እንዲያልፍ ሲደረግ ነበር ያባ ገዳ ሞ አርማን ብቻ ነው ያባ ገዳ ባንዲራና ብዙ ጊዜ የኦሮሚያ ብሔራዊ ክልላዊ መንግስት ባንዲራ ሰዎች የሚመሳሰልባቸው ይመስልኛል። ያባ ገዳ ጥቁር ቀይ ሆኖ ከስር መጨረሻው ነጭ ነው የሚሆነው። ይህ ነው በብዛት ያለው። ነገር ግን አልፎ አልፎ በቁጥር በጣት የሚቆጠሩ የባንዲራ ብሎ የሚታወቀው ቀይ አረንጓዴ ቀይ መሃል ላይ ኦዳ ያለው አልፎ አልፎ ይታያል። ይህንንም በተመለከተ ይሄ እንዴት ሊሆን እንደቻለ ደግሞ ኮማንደር ፋቲካ ፋንታም ለአሜሪካ ድምጽ ያሉት ነገር አላቸው። እንስማቸው።
የመስቀል በዓልም ሆነ ነገር የሚከበረው የኢሬቻ በዓል እንደዚህ ሌሎችም ሃይማኖታዊና የተለያዩ በዓላት በባህል ደረጃ የሚከበሩ በዓላት ባህል ነው እንጂ አገሪቷን አርማ የሚወክል አይደለም። ለዛ ነው በተለይ አንዱን የሚያሞግሱ ሌላውን የሚያንቋሽሹ እንደዚህ የተለያዩ አርማዎችን ሰንደቅ አላማዎችን ይዞ መግባት እንደሌለበት ፌደራል ፖሊስ ያወጣውን መግለጫ አይተናል። እኛ ቁጥጥር ስናደርግ ነበር ነው ሊፈትሽ ነው ስናስቀርነ ነበር ነው። ተመሳሳይ በዚህም በዓል ላይ እንዲህ አይነት ቀስቃሽ ጥፎች አንዱን ቀስቶ ሌላውን አሞክሶ ሌላውን እንደዚህ የሚያንቋሽሶ እና የተለያዩ አርማዎችን ከገዳ ነው ለምሳሌ የገዳ አርማ ና ይዞ መግባት እንደሌለባቸው የሚገባ መግለጫም ወጥቷል። እንደዚህም ለሰዎች በሚገባ ግንዛቤ ማስጠፋት ከርቷል። አልፎ አልፎ ኦነግ ባንዲራና ሌሎችንም ይዘው የገቡ አሉ። እንግዲህ ተሻይ የተደረገ ነው የነበረው ሰው መካከል ከገቡ በኋላ ያንን አትያዝ ብሎ ማለት እና ሌላ እንትን ውስጥ ማስገባት አስፈላጊ ስላልሆነ ብዙ ሆኖ ደግሞ ከመጡት መካከል አንድ ሁለት ሶስቱ ያንን ይዞ የመጡት ምንም የሚያመጡት ነገር ስለሌለ ይዞ ገብቷል። ነገሩ ሃይማኖታዊና የነሱ ባህላዊ ስርዓትን የሚቃወሙ ነገር ይዞ መምጣት እንደሌለባቸው በሚገባ አስተን ነበር። እንግዲህ አንዳንዶቹ ይዞ የገቡትም ያው እኛም አይተናል። ነገር ግን እነሱን ደግሞ ለማስጣል የሚደረገው ግን ሌላ ጣሪ ነገር እንዳይፈጠር ሙዝሊ ነገሮችን በጥንቃቄና ለስለሴ መልኩ አይተን በአሉ ብቻ ጥፋት እንዳያጋጥም ሌላ ችግር እንዳይፈጠር ሰላማዊ ሆኖ ጠናቃቅ የሚያደርገውን ነገር ነው የተደረገው። እና እውነት ለመናገር አብዛኛው ሰው ስርዓት አክባሪ ሆኖ አብዛኛው ሰው እጅ አክባሪ ሆኖ ግራን እና እንደውም ከዛ ውጪ የሰላም ምልክት የሆነ ነጩን ትንንሽ የሆኑ አርማዎችን ይዞ ነው አብዛኛው ጣት የገባው። ፍቅር የማይመሩ ሰዎች የእውነት ባንዲራ ይዞ ይገባዋል። እንደዚህም ፍቅር የማይመሩ ተለያዩ ነገሮችን ይዞ የመጡትም መንገድ ላይ የመለስ ናቸው እንደዚህ አሉ። እና ይሄ ነው የምለው በዋናነት የስርዓቱን ሃይማኖታዊና ባህላዊ ስርዓቱን የሚጻረሩ ነገሮች ይዞ መግባቱ ለፖለቲካ መቀስቀሻም አይደለም፣ ፖለቲካ በዓሉም አይደለም። እና ይሄ ነው እንግዲህ በወንድም ባለፈው በመስቀል በዓልም ሌሎችም ስንገልጽላቸው የነበረው ይህንን ነው። አሁንም ለኢሬቻ በዓል ወቅት በተለይም በዓል ለማክበር የሚመጡ ሰዎች ሁሉ ቢያንስ የገዳ ስርዓትን በተመለከተ ያንን አርማ ብቻ ይዞ እንዲመጡ አሁን የኦሮሚያ ክልል የሰንደቅ ዓላማ ይዞ መምጣት እንዳለባቸው ከዛ ውጭ ያሉትን ነገሮች ይዞ መምጣት እንደሌለባቸው በሚገባ ነው ያስታውን አንዳንዶቹ ይዞ ይገቡ አሉ።
ሙክታር፣ አሁን ያለኸው እዛው መስቀል አደባባይ አካባቢ ነው? በዓሉ ሙሉ በሙሉ ተጠናቋል ወይስ የምታያቸው እንቅስቃሴዎች አሉ?
መድረኩ ተጠናቆ በርግጥ የባለስልጣናት ሄደዋል። ነገር ግን ምንድን ነው የሚደረገው? ኢሬቻ ጠዋት ተነስተው ኢሬቻ እስከሚያደርጉ ድረስ ስርዓቱ ተከታዮች በቀጥታ እዛው ባሉበት ሲጨፍሩ፣ የተለያዩ ዜማዎችን ሲያሰሙ በአካባቢው ላይ ነው በብዛት የሚያመሹት። የተወሰኑ ሰዎች ብቻ ናቸው ወደ መኝታቸው ሄደው የሚተኙት። ምናልባት ደግሞ የአዳር ችግር እንዳይከሰት ሚሊኒየም አዳራሽ ላይ የማደሪያ ቦታ ተስተካክሎ ለአንዳንድ ሰዎች ወደዛ መሄድ እንዲሁም በእርግጥ ተደርጓል። ነገር ግን ካለው ባህላዊ ሂደቱ አንጻር እዛው እየዘፈኑ የሚያመሹበት እዛው የሚያነጉበት ባህል ያለው ብዙ ጊዜ።
አሁን ባለው ሁኔታ የዛሬው ስነ ስርዓት ሙሉ በሙሉ በሰላም ነው የተጠናቀቀው?
የዛሬው በሰላም ተጠናቋል።
እንግዲህ ዋናው በዓል ቀደም ሲል እንደጠቆምከው የሆራ አርሰዴው በዓል ነው፣ ነገ የሚከበረው ነው። ለሱስ የተደረገው ዝግጅት ምን ይመስላል?
ተመሳሳይ ነው ከዚህ ቀደምም። አሁን ለምሳሌ በእለቱ ወይ ደግሞ አንድ ቀን በኋላ ቀጥሎ የሌሎች አካባቢዎችም ኢሬቻ ይደረጋል። የዘንድሮ የታሰበው ቅዳሜ ላይ የፊንፊኔ ሆራ ከተደረገ በኋላ የሰዓቱ ተከታታዮች ወደ ቢሾፍቱ ነው የሚሄዱት። ቢሾፍቱ ደግሞ እሁድ ነው ኢሬቻ የሚደረገው። በጣም ባለ የቀሩና የዘገዩ ናቸው እሁድ ጧት ወደ ቢሾፍቱ ይሄዳሉ ተብሎ የሚጠበቀው። ሙሉ በሙሉ ደግሞ እሁድ ላይ የቢሾፍቱ ኢሬቻ ነው ይከበራል ተብሎ የሚጠበቀው።
ሙክታር ጀማል አመሰግናለሁ ስለዘገባ። እንግዲህ በተከታታይ ያሉትን ሁኔታዎችንም በቅርቦና ተዘግብልናለህ፣ እንጠብቃለን ዘርዘር ያሉ ዘገባዎችን። ለዛሬ ግን እግዚአብሔር ይስጥልኝ፣ አመሰግናለሁ። መልካም ምሽት ሙክታር።
መልካም ምሽት ይሁንላችሁ።
ሙክታር እንደዘገባው እናመሰግናለን። የምስራቅ ጉጂ ዞን አስተዳዳሪ ወንድም ባለፈው ሮብ ምሽት በአካባቢው በሚንቀሳቀሱ የኦሮሞ ነጻነት ተዋጊዎች መገደላቸው ታውቋል። የምስራቅ ጉጂ ዞን ፖሊስ መምሪያ አዛዥ ኮማንደር ጎሳዬ ታጣቂዎቹ ግለሰቡን ከቤቱ ወስደው መንገድ ላይ መግደላቸውን ለአሜሪካ ድምፅ ተናግረዋል። የጉጂ አካባቢ የኦሮሞ ነጻነት ታጣቂዎች አዛዥ ግን ክሱን አስተባብለዋል። ገልሞ ዳዊት ዝርዝር አለው።
በምስራቅ ጉጂ በኦሮሞ ነጻነት ግንባር ታጣቂዎች ስም የሚንቀሳቀሱ የምስራቅ ጉጂ አስተዳዳሪ ወንድም መሆናቸው የተነገረው አቶ ዱለቻ ተርጬም በጎሮዶላ ወረዳ ሙጮ ቀበሌ ማህበር መግደላቸውን የአካባቢው ፖሊስ መምሪያ አስታወቀ። የዞኑ ፖሊስ መምሪያ አዛዥ ኮማንደር ጉሳዬ የግድያውን ሁኔታ እንዲህ አብራርተዋል።
ምሽት ላይ ተደብቀው ወደ መኖሪያ ቤቱ መጥተው ነው ከሚኖርበት አውጥተው ወደ ጫካ ወስደው ጭካኔ በተሞላበት መንገድ የገደሉት። የሆነውም ይሄው ነው።
ኮማንደር ጉሳዬ ታጣቂዎቹ ግድያውን የፈጸሙበትን ምክንያት ሲያብራሩ
እኚህ ታጣቂዎች ንብረት መዝረፍና የሰው ሕይወት ማጥፋት ነው ስራቸው። ይህንን ነው አሁንም በድጋሚ የፈጸሙት። የጸጥታ ኃይሎች ይህን ድርጊት የፈጸሙትን ሰዎች ማንነት በማጣራት ላይ ናቸው። በሁለተኛ ደረጃ ይህን ግድያ የፈጸሙት ማናቸውም አካላት ቢሆኑ እዚህ አካባቢ መንቀሳቀስ እንደሌለባቸው የአካባቢው ሕብረተሰብም ተስማምቶ ክትትል በመደረግ ላይ ነው። በቅርቡም ውጤቱን ለሕዝቡ ይፋ እናደርጋለን።
ኮማንደር ጉሳዬ ከግድያው በኋላ በቁጥጥር የዋለ ሰው ስለመኖሩ ተጠይቀው አሁን ስለ ወንጀሉ ምርመራ ላይ ነን በማለት መልስ ከመስጠት ተቆጥበዋል። ነዋሪዎች ግን የምስራቅ ጉጂ አስተዳዳሪ ወንድም መገደልን የዛሬ ሳምንት አርብ በጎሮዶላ ራሮ ቀበሌ ማህበር በመንግስት የጸጥታ ኃይሎች የሶስት ሰዎች ግድያ ጋር አገናኝተዋል። አንድ ስማቸው እንዲጠቀስ ያልፈለጉ የሙጮ ቀበሌ ማህበር ነዋሪ ስለ አቶ ዱለቻ ቱርጬ ይህንም ብለዋል።
የተገደሉት ቤተሰብ የሚያስተዳድሩ ትልቅ ሰው ናቸው። እኒህ ሰው በደል የሚያሰሩ ናቸው ብለን አናምንም። የዞኑ አስተዳዳሪ አቶ ሮባ ቱርቼ በእኛ ላይ ግፍ ሰርተዋል በሚል እርሳቸውን ለማስጨነቅ ካልገደሉት በስተቀር እኚህ ሰው የሰሩት ክፉ ነገር አላየንም። አንድ አካባቢ ነው የምንኖረው።
በአካባቢው በኦሮሞ ነጻነት ሰራዊት ስም የሚንቀሳቀሰውን ኃይል የሚያዙት ዋቁም ሳጉቱ ግን ግድያውን አልፈጸምንም ሲሉ አስተባብለዋል።
ምሰንሰ ወራና ከእናቲ ምቲ
የጦራችን አባል አይደለም ይህን የፈጸመው። የኦሮሞ ነጻነት ሰራዊት አባል ይሆንና ቃለ መሃላ የፈጸመ ሰው በህዝቡ ላይ እርምጃ አይወስድም። ሰላማዊ ሰዎች ልጆችን እንዲሁም የማረካቸውን ሰዎች አይገድልም። በፍጹም ጦራችን ይህን አይፈጽምም።
አቶ ዋቁምሳ ነዋሪዎች ታጣቂዎቹ ባለፈው አርብ በመንግስት የጸጥታ ኃይሎች ለተፈጸመ ግድያ በቀላ ነው የፈጸሙት የተባለውንም በድጋሚ አስተባብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አመሰግናለሁ ገልሞ ለዘገባው። ወደ ተከታዩ የመጽሔት ርዕስ እንመለሳለን። ዋሽንግተን ዲሲ ላይ ያቆየናል። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ያነጣጠረው ከስልጣን እስከ ማሰናበት ሊያደርስ የሚችል ከባድ ጥፋት ፈጽመው እንደሆን በተወካዮች ምክር ቤቱ የተያዘው ምርመራ እየተጠናከረ ነው። በመሆኑም ዋሽንግተን ላይ ውጥረቱ በርትቷል። በሚስተር ትራምፕ ፕሬዚደንትነት ጉዳይ የተነሳው ይህ ፍትጊያ የቀጣዩ ፕሬዚደንታዊ ምርጫ ዘመቻ ተጠናክሮ እየተካሄደ ባለበት ወቅት ነውና በሀገሪቱ አሁንም ያለውን የፖለቲካ ክፍፍል ማባባሱ አይቀርም እየተባለ ነው። የብሔራዊ ጉዳዮች ሪፖርተራችን ጂም ማሎን ምርመራው የሚኖረውን ፖለቲካዊ አንድምታ አስመልክቶ ያጠናቀረው ዘገባ አለ፣ ቆንጅታ ያሰናርታዋለች።
በምክር ቤት ዲሞክራቶች ምርመራ የተከፈተባቸው ፕሬዝደንት ትራምፕ በዋይት ሃውስ ለፍልሚያው ተነስተዋል።
People have said to me, how does he handle it? Because it's all a fraud. And because of that,
ይሄን ነገር እንዴት ያደረገ ነው ብለው የጠየቁ ሰዎች አሉ። ምክንያቱም ነገሩ በጠቅላላ ሐሰት ነው። እኔ ትክክል መሆኔን አውቃለሁ። ምክንያቱም እኔ ለአሜሪካ ሕዝብ ታላቅ ሥራ እየሰራሁ ነው። አሁን ባለሁበት ሁኔታ በጣም በጣም ደስተኛ ነኝ።
ሚስተር ትራምፕ በዜና ማሰራጫዎችም ላይ የሚሰነዝሩትን ነቀፌታ አጠናክረው ቀጥለዋል።
But much of it is corrupt. It's corrupt. You have corrupt media in this country. And it truly is.
ብዙዎቹ ምግባረ ብልሾች ናቸው። እዚያ ሀገር ምግባረ ብልሹ መገናኛ ብዙሃን ነው ያለው። በእውነትም ደግሞ የህዝብ ጠላት ነው።
የዩናይትድ ስቴትስ ምክር ቤት ዲሞክራቶች በበኩላቸው ፕሬዝደንት ትራምፕ ከዩክሬኑ መሪ ጋር በቴሌፎን ሲነጋገሩ በዲሞክራቱ የመጪው ፕሬዝደንታዊ ምርጫ ተፎካካሪ ጆ ባይደን ላይ በፖለቲካ የሚያጠለሻቸው ተግባር በመፈለግ ረገድ እንዲያግዟቸው መጠየቃቸው ላይ አትኩረው ክትትላቸውን ቀጥለዋል። ዲሞክራቱ የተወካዮች ምክር ቤት የስለላ ኮሚቴ ሊቀመንበር አዳም ሺፍ
to try to effectively coerce a foreign leader that is completely dependent on our country for military
ለወታደራዊ ኢኮኖሚያዊ ዲፕሎማሲያዊ እንዲሁም ለሌሎች ድጋፎች ሙሉ በሙሉ በእኛ ሀገር ላይ የሚተማመንን የሌላ ሀገር መሪ በመርጫችን ጣልቃ እንዲገባና በመርጫ ዘመቻ እንዲረዳ እጅ ለመጠምዘዝ የተደረገ ሙከራ ነው። ከዚህ የሚብስ ምግባረ ብልሹ ባህሪ ይኖራል ብሎ መገመት ያስቸግራል።
ፕሬዝደንት ትራምፕ ግን አንዳችም ጥፋት አላጠፋሁም ከዩክሬኑ መሪ ጋር ያደረግነው ግሩም ውይይት ነው በማለት አስተባብለዋል። የጆርጅ ዋሽንግተን ዩኒቨርሲቲ የሕግ ጉዳይ አዋቂ ፖል ሺፍ በርመን በፕሬዝደንቱ ላይ የቀረበባቸው ውንጀላ ከባድ እንደሆነ ነው የሚናገሩት።
The entire purpose and content of the call as released by the White House is only
የቴሌፎን ጥሪው ብቸኛ ዓላማውና ይዘቱ በጠቅላላው ከዋይት ሃውስ የተለቀቀው ሰነድ እንደሚያሳየው ፕሬዝዳንቱ ለግል የፖለቲካ ጥቅማቸው ሲሉ ፖለቲካ ተቀናቃኞቻቸው አንዱን መግዳት ብቻ የታለመ ነው።
የሆነ ሆኖ የፕሬዝዳንቱ ባህሪ ከስልጣን በመወገድ ደረጃ የከበደ ጥፋት ነው ወይ? የምክር ቤታዊ ምርመራ ዋና ተግባር እሱን ማጣራት ነው ይላሉ የቫንደርቢልት ዩኒቨርሲቲው የሕግ ኤክስፐርት ቶማስ ሽዋርት።
I think the real question will be whether it rises to the level of an impeachable
one note ጥያቄም ከስልጣን ለመወገድ በሚያበቃ ደረጃ ጥፋት ነው ወይ የሚለው ይመስለኛል። ከሌሎች ወጪ መሪዎች ጋር ሲነጋገሩም ተመሳሳይ ባህሪ ሊያገኙባቸው ከቻሉ የተያዘውን ምርመራ ሊጠቅም ይችላል።
ታዲያ የተያዘው ምርመራ ጉዳይ ፕሬዝደንቱን በተመለከተ ቀድሞውንም ቢሆን በደጋፊዎቻቸውም ሆነ በተቃዋሚዎቻቸው ዘንድ የነበረውን የጠንከረ ስሜት ይበልጡን ያጠናክረዋል፣ በፓርቲዎች ደረጃም ክፍፍሉን ያጦዘዋል ያሉት ደግሞ የብሩኪንግስ ተቋሙ ዊሊያም ጎልድስተን ናቸው።
The polarization is both increasing and deepening
ክፍፍሉ በመጠንም በጥልቀትም እየጨመረ ነው። በዚህ ጉዳይ ላይ ውዝግቡ ገና ለወራት የሚቀጥል ነው። ለሳት ላይ ቤንዚን ይጨምር ይሆናል ብዬ እሰጋለሁ።
ሌላው የብሩኪንግስ ተቋም ባልደረባ ጆን ሁዳክ በበኩላቸው ምርመራው በሚገባ የመጪው ዓመት ፕሬዝዳንታዊ ምርጫ ፉክክር የመጀመሪያ ዙር አጀንዳ እየሆነ ነው ብለዋል።
The next 5 to 8 weeks is probably going to tell us a lot more.
መጪውን ፕሬዝዳንታዊ ምርጫ በሚመለከት ባለፉት 3 አመታት ካገኘነው ግንዛቤ ይልቅ በመጪዎቹ ከ5 እስከ 8 ሳምንታት ውስጥ ብዙ የምናውቅ የምንረዳ ይመስለኛል።
ትራምፕ ለፖለቲካዊ እሰጥ አገባዎች እንግዳ አይደሉም። ይሁን እንጂ ቀጣዩ ትግል ለፕሬዝዳንትነታቸው እጣ ፈንታ ወሳኝ ሊሆን ይችላል።
አመሰግናለሁ ቆንጅትንና ጂም ማሎንን። ክብራትና ክብራን አድማጮች አሁን ከምሽቱ 3 ሰዓት ከ44 ደቂቃ ሊሆን ነው። አዲስ አበባ ላይ ከዋሽንግተን ዲሲ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ እየተላለፈ ያለውን የአርብ መስከረም 23 ምሽት ስርጭት ነው እየተከታተላችሁ ያላችሁት። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮና ማግኘት ትችላላችሁ። በእጅ ስልካችሁም voa.horn.mobi ብላችሁ ብትጠይቁ ታገኛላችሁ። እንዲሁም የቪኦኤን አፕ VOA Horn of Africa ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማዳመጥ ትችላላችሁ። ማንበብም ጭምር መሳተፍም ጭምር። በተጨማሪም ላስተያየቶቻችሁ የስልክ መስመራችን 202-205-9942 የውስጥ መስመር 14 መሆኑን እናስታውስ። በኢሜይል ለምትጠቀሙ horn@voanews.com ብላችሁ ላኩልን። የስርጭቱ ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው፣ ቴክኒሻኑ ጆ ጊል ነው። ለምሽቱ ዋና አዘጋጅ ትዝታ በላቸው፣ እያስተናገድናችሁ ያለ ነው ሰሎሞን አባተና
አዳነች ፍሳየነን።
ዝግጅታችን ይቀጥላል። ወደ ተከታዩ የምሽቱ ቅንብር እናልፋለን።
አሁን ደግሞ ወደ አዲስ አበባ ፖሊስ ወሬ እንሄዳለን። የአዲስ አበባ ፖሊስ በአዲስ መልክ የተዘጋጀ ተጨማሪ ደንብ ልብስ በስራ ላይ አዋለ እንጂ መደበኛውን የደንብ ልብስ አልቀየረም ሲል ፖሊስ አስታወቀ። አዲሱ የወታደር መልክ ያለው የደንብ ፖሊስ የደንብ ልብስ ከመጀመሪያው ፖሊስ አቅም ላይ ከበላይ የሆነ የጸጥታ ችግር ሲያጋጥም ፈጥነው ለሚደርሱ አዲስ የሰለጠኑ አባላት የሚሆን እንጂ በህብረተሰቡ መካከል ቀን በቀን ለሚንቀሳቀሱ ፖሊሶች የተዘጋጀ አይደለም ሲሉ የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ አነጋግራቸዋለች። በማብራራት ጀምራሉ።
ያለ አይደለም። በዋናነት የወንጀል መከላከል ስራ የሚሰራው አባል ተጨማሪ ዩኒፎርም እንዲሰጥ ነው የተባለው እንጂ ዩኒፎርም ያለ አይደለም። ከመነሻው ጀምሮ በተለያዩ ደንብ ልብሱም ራሱን የቻለ ደንብ መመሪያ አለው። በዛ ደንብ መመሪያ መሰረት አዲስ አበባ ፖሊስ ራሱን የቻለ ከላይ በኩል ከሚዙ ከስር በኩል ሱሪው እንደዚሁም መለዩ ምን መሆን እንዳለበት በደንብ ላይ በቁጥ የተቀመጠ ስለሆነ ያንን ደንብ የሚስታረግ አዲስ ዩኒፎርም አይደለም። አሁን የመጣው ተጨማሪ ዩኒፎርም በተለይ በቋሚና ተወዋሪ የሚሰሩ የሆነ ችግር ከተፈጠረ መደበኛ ፖሊስ ከሚሰራው ስራ በላይ የሆነ ነገር የሚያጋጥማቸው ከሆነ በአንድ ቦታ ተደራጅተው በአንድ ቦታ ተቀምጠው ከመደበኛው ፖሊስ ከአቅም በላይ የሆነው ነገር ሲፈጽሙ የቋሚና ፓትሮል ለአባላት እና የክብር ዘብ አባላት ብቻ የሚለብሱት ተጨማሪ ልብስ ነው የመጣው እንጂ መደበኛውን ልብስ የሚያስቀይር አዲስ ልብስ አይደለም የመጣው።
እስቲ ግልጽ ለማድረግ አሁን እያሉኝ ያለው የደንብ ልብሱ ተጨማሪ ነው እና የደንብ ልብሱን ደግሞ የሚለብሱት ሰዎች ተጨማሪ አገልግሎት የሚሰጡ ናቸው እያሉኝ ነው። ያ ማለት የአዲስ አበባ ልዩ ፖሊስ ኖረ ማለት ነው?
የአዲስ አበባ ልዩ ፖሊስ አይደለም። ለምሳሌ አዲስ አበባ ላይ እስካሁን ድረስ በነበረው ቋሚና ፓትሮል በዳይሬክቶሬት ደረጃ ተዋቅሮ ከዛሬ 5-6 ዓመት በፊት ራሳቸው የሆነ በካምፕ ተቀምጠው ራሳቸውን የሚመራ በዳይሬክተር ደረጃ መዋቅር ተዘርግቶ እየሰሩ ያሉት ለምሳሌ ከመደበኛ ስራ ከሚሰሩት ፖሊስ አባላት በላይ የሆነ ነገር በሚያጋጥማቸው ጊዜ ለምሳሌ የአድማ ብተና ሂድመንት፣ የአድማ ብተና አስለቃሽ ፖሊሶችም ሌሎችም የተማሉ ስቶችም የያዙ ለብቻ ተደራጅተው የተቀመጡና እየሰሩ ያሉ ፖሊሶች አሉ። እነሱም ከመደበኛ ስራ ከሚሰሩ ሰዎቹ መለየት በሚያስችል መልኩ የተለየ ልብስ አልነበረም። መጀመሪያ ለእነሱ ይህን ልብስ መምጣት እንዳለበት በተለያየ መልኩ ሲነገርና ሲነሳ ነው የነበረው እና ያንን የእነሱን ጥያቄ ለመልስ በሚያስችል መልኩ ነው እንግዲህ ከተማ አስተዳደሩ ተጨማሪ ዩኒፎርም ያመጣላቸው እና ልዩ ኃይል ተቋቋመ የሚያስችልም አይደለም። ልዩ ኃይልም የለም።
ግን አስተያየት የሚሰጡ አንዳንድ ሰዎች ይህንን የፖሊስን የደንብ ልብስ አስመልክቶ በህዝብ መካከል ስራ የሚሰራ ውሎና አዳሩን ከህዝብ ጋር የሚያደርግ የፖሊስ ኃይል ከመከላከያ ሰራዊት ከሚለብሰው ወይም ወታደር ከሚለብሰው የሀገርን ዳር ድንበር የሚያስከብር ወታደር ከሚለብሰው ዩኒፎርም ጋር የተመሳሰለ ዩኒፎርም ለብሶ ከተማ ውስጥ ከህብረተሰቡ ጋር መንቀሳቀሱ ከፍተኛ የሆነ ተጽዕኖ በአንድ ማህበረሰብ ላይ ያሳድራል የሚል አስተያየት የሚሰጡ አሉ። አርማው፣ ጫማው፣ ኮፍያው እንደዚህ ያሉ ጉዳዮች ሰዎችን በጣም ያሳቀቃል፣ ከተማ ውስጥ ሰላም እንደሌለ ስሜት ይሰጣል የሚሉ አሉና የከተማ ፖሊስ የደንብ ልብስን ለምንድን ነው ዩኒፎርሙን ማልበስ ያስፈልገው? አገልግሎታቸውን ባለው የደንብ ልብስ መስጠት አይችሉም ወይ? አጠናክረው
እነዚህ ቋሚና ተወዳዳሪ ኃይል ላይ የሚሰሩ የፖሊስ አባላት ከህዝብ ጋር በየቀኑ የኤሌክትሪክ ስራ ከህዝብ ጋር አብሮ የሚሰሩ አይደለም። ከአቅም በላይ የሆነ መደበኛ ስራ ከሚሰሩ ከፖሊስ አባላት አቅም በላይ የሆነ ነገር በሚያጋጥምበት ጊዜ ዞሮ ዞሮ ደርሰው ከፖሊስ አባል የሆነውን ነገር የሚቆጣጠሩ ናቸው። ሰዎቹም ስጡ አስተያየት እኛም አይተናል። ትክክል ነው፣ ግን ያው የራሳችን ሀሳብና አስተያየት ነው። ወይ ከድርጋዊ ማነስ ሊሆን ይችላል። አንዳንዶቹ የሚያነሱት አንዳንዶቹ ደግሞ የሚያነሱት ከቀናነትም ላይሆን ይችላል እና እነሱ የሚያነሱትም ብዙ በእንትና ናየው ሊያነሱ ይችላሉ። ከግንዛቤ ማለት ችግር ከሆነ ግንዛቤውን ልጁ ሲያዩ የሚያዩት ነው የሚሆነው። ይሄ ደግሞ በና ሀገር ብቻ የተለመደ አይደለም፣ በሁሉም ቤት ማቀጣ ያለ ነገር ነው። ስለዚህ በአንድ ቦታ ላይ ተቀምጦ በአንድ ቦታ ላይ ተሰብስቦ መደበኛ ስራ ከሚሰራ ከህዝብ ጋር ሳይሆን አንድ ቦታ ላይ ጥቅ ብሎ ለችግር ብቻ የሚወረወርና የሚሄድ ሰው ኃይል የሚለብሰው ልብስ የተለየ መሆኑ ተበለጠ ግርማ ሞገስ እንዲኖረው ያደርጋል እንጂ ህዝቡንም የሚያሸብር አይደለም። ህዝቡንም እንደውም በበለጠ ሙሉ ልበሙሉነት የሚሰማ ካልሆነ በስተቀር ህዝቡንም የሚያሸብር የሚያስጠንቅ ሌላ እንትንም አይደለም እና አንዳንድ ሰዎች የሚያነሱን ብዙ እንደ እንትን አናየው ያነሱ ይችላሉ። ግን ያለው ሁኔታ ይሄ መሆኑን ለማገዝ
ልዩ ስልጠና ተሰጥቷቸዋል። እነዚህ የፖሊስ አባላት ይህንን ልብስ የሚለብሱት
እውነት ነው፣ ልዩ ስልጠና ተሰጣቸው። በተለይ ከአቅም በላይ ከመደበኛ ፖሊስ አባላት አቅም በላይ የሆነ ነገር መጀመሪያ ምንድን ነው የምለው ነው። ያንን ከመጀመሪያው አእምሮም በአካልም በጣም የጠነከሩ ከመደበኛ ስልጠና በተለየ መልኩ ስልጠና የወሰዱ ችግር በደረሰበት ቦታ ቀድሞ የሚደርሱ፣ ለምሳሌ አንድ ቦታ ችግር ደርሷል፣ ለምሳሌ አንድ ክፍለ ከተማ ላይ ከአቅም በላይ የሆነ ችግር ተፈጥሯል፣ ከኛ አቅም በላይ ሆኗል የሚል ሪፖርት በሚደርሳቸው ጊዜ እነሱ የታጠቁትና የለበሱት እንደዚሁም የያዙት ኃይል ለምሳሌ የአስለቃሽ ኬስ ለምሳሌ የያዙት አድማብተና መሳሪያ ሄድመንት የያዙት እንደዚሁም መከላከያ የያዙት መደበኛ ፖሊስ የለው። መደበኛ ፖሊሱ ዲላና ሌላ ልብሱ ብቻ ነው፣ ሌላ ነገር የለው። እነሱ ግን እሳቸው ለምሳሌ ትጥቃቸው ሙሉ ነገር እዛው ከነሱ ጋር አንድ ላይ እዛው የተቀመጠ ካምፓቸው ከመደበኛው ፖሊስ የተለየ በአንድ ቦታ የተቀመጡ ችግር ከደረሰ በኋላ ከመደበኛው የፖሊስ አባል አቅም በላይ የሆነ ነገር ባጋጠማቸው ጊዜ ሪፖርት ሲደርሳቸው ቶሎ ብሎ እዛ ቦታ ደርሰው ችግሩን ለመፍታት የሚመጡ ናቸው። በበቂ መልኩ በተለየ ሁኔታ ስልጠና የወሰዱ ማለት ትምህርት ነው።
በጣም አመሰግናለሁ ኮማንደር ፋሲካ ለሰጡን ማብራሪያ። እግዜር ይስጥልን።
እግዚአብሔር ይመስገናለሁ።
እሺ፣ መልካም ቀን።
አመሰግናለሁ ሲሆን ለዘገባው። ወደ ተከታዩ ቅንብር እንለፍ። ወደ ከፍተኛ የትምህርት ተቋማት የሚገቡ ተማሪዎች ወላጆቻቸው በየወረዳው እንዲፈርሙ መመሪያ መውጣቱ እያነጋገረ ይገኛል። በአንድ ወገን በተማሪዎች ስነ ልቦና ላይ ጫና ያሳድራል የሚሉ ተቺዎች አሉ። በሌላ ወገን ደግሞ ወላጆች የልጆቻቸውን ስኬት በቅርብ እንዲደግፉ ይረዳል የሚሉም አሉ። የሚፈረመው ስምምነት የመማር ማስተማር ሂደቱን ሰላማዊ ለማድረግ እንደሆነ የሳይንስና ከፍተኛ ትምህርት ሚኒስቴር ይናገራል። ሙክታር ጀማል ተጨማሪ አለው።
ዘንድሮ ወደ ከፍተኛ የትምህርት ተቋማት የሚገቡ ተማሪዎችን በተመለከተ የተማሪዎቹ ወላጆች በያሉበት ወረዳ የሚፈርሙት ቅጽ በሳይንስና ከፍተኛ ትምህርት ሚኒስቴር በአስገዳጅነት መቅረቡ የተለያዩ ሐሳቦችን እያስነሳ ይገኛል። አንድ ተማሪ ወደ ተመደበበት የትምህርት ተቋም ከመሄዱ በፊት በሚገኝበት ወረዳ ትምህርት ጽሕፈት ቤት በወላጅ አስፈርሞ ወላጅ ኃላፊነት እንዲወስድ የሚደረግበት ቅጽ መሄድ እንዳለበት ነው መመሪያው የሚያስገድደው። ይህን ተከትሎ አሰራሩ የተማሪዎችን ጥያቄ ማፈንና ስነ ልቦናን የሚጎዳ ነው የሚሉት እንዳሉ ሁላ የጋራ ኃላፊነት ለመውሰድና ቤተሰብ በቅርብ ልጆቹን እንዲከታተል መንገድ ይከፍታል የሚሉ ሐሳብ ሰጪዎችም አሉ። አቶ አወል አብዱሸኩር በአዲስ አበባ ከተማ አንደኛና ሁለተኛ ደረጃ የተለያዩ ትምህርት ቤቶች በተለያዩ አመራርነት ደረጃ መስራታቸውን ይገልጻሉ። መሰል ስምምነቶችን ወላጆች መፈረም የተሻለ መማር ማስተማር ሂደቱን ያሳልጣል፣ ለልጆቹ ደህንነትና ዓላማ ስኬትም መሰረት ነው ይላሉ።
እኔ እንደማስነኝ ቤተሰብን ተጠያቂ ለማድረግ አይመስለኝም። ቤተሰቡ ልጆቹን ጧትና ማታ ተከታትሎ ምን ላይ ናችሁ? ችግር ውስጥ አትግቡ፣ ትምህርታችሁን ተከታተሉ ብሎ የቤተሰብ ፎሎ አፕ ከልጆቹ እንዳይለይ ነው እንጂ አላማው። ይሄ ልጅ እስካሁን ህፃን ልጅ ነው፣ ትንሽ ልጅ ነው። በ18 ዓመት ዩኒቨርሲቲ በአሁን የሚገባ እኛም ባለፉት ብዙ ዓመታት ቤተሰብንም ተማሪንም አስፈርንን የትምህርት ቤቱን ህግና ደንብ ለማስጠበቅ ስናደርግ የነበረው ነገር ነው። መንግስት ይህን ማድረጉ እኔ በጣም ጥሩ ይመስለኛል።
ሌላኛው ከዚህ ሀሳብ በተጻራሪ የሚቆሙት ደግሞ ዶክተር ሮብሰን መርጎ የአርሲ ዩኒቨርሲቲ የስነ ትምህርት መምህር ናቸው። ዶክተር ሮብሰን ከትምህርት ዓላማ ውጪ ለመበጥበጥ ዓላማ ይዘው የሚሄዱ ተማሪዎችን እውነት የሚያስታግስና ወደ መንገድ የሚያስገባ ቢሆንም ግን በአብዛኛዎቹ ተማሪዎች ላይ የመታፈንና ስነ ልቦና ጫና ያደርሳል ይላሉ።
ሁሉም ተማሪ ሁሉም ቤተሰብ መፈረም አለበት የሚለው አስተሳሰብ ግን ተገቢ አይመስለኝም። ምክንያቱም ከሰው ልጅ መብት አኳያ ሲታይ አግባብነት የለውም ማለት ነው። ምክንያቱም ሰው ኢንዲቪጁዋል ራይት አለው፣ ኮሌክቲቭ ራይት አለው። ሰውን ማስገደድ ሁሉንም ተማሪ ሁሉንም ቤተሰብ ልክ ወተርሳይድ በሆነ ፎርሙላ ማስፈረሙ ትንሽ ወደ አምባገነንነት የሚያቀና አሰራር ስለሚሆን አግባብነት ያለው አይመስለኝም። ለምሳሌ ቢጫ ካርድ ብታሳየውና ከዛ በኋላ የሚያሳየው እንቅስቃሴ እኮ በጣም በጥንቃቄ የተሞላ ነው ማለት ነው። እነዚህ ተማሪዎች በቃ ትንሽ ይመስለኛል ጫና ውስጥ ነው የሚገቡት።
ይህም በተመለከተ ሳይንስና ከፍተኛ ትምህርት ሚኒስቴር ከፍተኛ አማካሪ የሆኑት ዶክተር ደለሳ ቡልቻን አናግረናቸዋል። ዶክተር ደለሳ ወላጆች እንዲፈርሙ የሚደረገው ስለ ገዛ ልጆቻቸው በቅርበት እንዲከታተሉና የጋራ ኃላፊነትም እንዲኖረው ተብሎ ነው ይላሉ። መሰል ኃላፊነቶች ደግሞ ለወላጆች ብቻ ሳይሆን ለሌሎች የተለያዩ አካላቶችም የሚሰጥ መሆኑን ነው ለአሜሪካ ድምጽ የተናገሩት።
ካላግባብ አክት ከማድረግ እንዲመለስ ነው እንጂ ዋናው በትምህርቱ በስነም ልቦናው እድገት ጫና የሚያመጣበት ነገር አይደለም። በእርግጠኝነት ተማሪዎቻችን ከዚህ ደረጃ ላይ ያለፋቸው ነባርም ፍራታ አለፈ አይደል? ቤተሰብን እኛ ፎርም የምናስሞላው በፊትም ነበር ዩኒቨርሲቲ ውስጥ። ይሄንን ደግሞ ከፍ አድርገን ሁሉም ወረዳው ያወቀ የኔ ተማሪ ነው ፋሚሊ ደግሞ እንዲከታተል ያደረግንበት ፍራት ነው እንጂ በእርግጠኝነት ይሄ ከፖለቲክሱ ጋር ከምኑ ጋርም የሚገናኝ አይደለም። ግን ዩኒቨርሲቲ ውስጥ አትሊስት ቤተሰብ ማወቅ አለበት፣ ማገዝ አለበት፣ ጥሩ ስራ እንዲሰራ ለሀገራችን ደግሞ የተሻለ ዜጋ ለማውጣት እነሱም ደግሞ አመራርነትና ኃላፊነትን ለመውሰድ እንዲለምዱ ነው ያደረግነው። ባይዞ ይሄ ቀጣይ ደግሞ የተሻለ ስርዓትን እያበጀን እንሄዳለን በዚህ መንገድ።
ሌላኛው ዶክተር ሮብሰን የሚያነሱት ህገ መንግስታዊ መሰረት ነው። አንድ ሰው እድሜው ከ18 ዓመት በልጦ ሳለ ቢያለማም ቢያጠፋም ወላጅ ለምን ተጠያቂ ለመሆን እንዲፈረም ይደረጋል ነው የሚሉት።
በእኛ ሀገር ሁኔታ አንድ ዜጋ 18 ዓመት ከሞላው ራሱን ይችላል የሚል ሀሳብ ነው ያለው። ራሱን ይችላል፣ ቤተሰብ የግድ የልጁን ኃላፊነት የመሸከም እዳ የለበትም። ይሄ አግባብነት የለውም።
ዶክተር ደለሳ እንደገለጹት በወላጆች እየተፈረመ ወደ ከፍተኛ ትምህርት ተቋማት ተማሪዎች ይዘው እንዲሄዱ የሚደረገው ቅጽ ከህጋዊ መሰረት አንጻር ሳይሆን አስተዳደራዊ ሂደት ነው ይሉታል።
ይሄ ሌጋል ሳይሆን አድሚኒስትሬቲቭሊ አንድን ሰርቪስ ለማግኘት ሪኳየርመንት የሚጠበቅባቸው ነው። ፋሚሊ 18 በሞላው ልጅ ላይ አይጠየቅም። ግን ይሄ አድሚኒስትሬቲቭሊ ሰርቪስ ለመስጠት ዩኒቨርሲቲዎች ተማሪ ሊያሟላ ይገባል ብሎ ያሉት ነው እንጂ እነሱ የሚጠየቁበት አይደለም። ሁለተኛ አንድ ተማሪ አንድ ነገር ቢያጠፋ በዛም ሆነ በዚህ የሚጨነቅበትም አብሮ ስቃይ እያየ ያለው ማን ነው? ፋሚሊ ነው። በዛም ሆነ በዚህ አትሊስት እቺኑኑ ነገር ፎርማሊ እንዲያግዟቸው አውቆ ከመጀመሪያ እንዲከታተሉ ነው እንጂ ሪስፖንሲቢሊቲ ይወስዳል አይደለም።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን እናመሰግናለን። አድማጮች፣ አሁን የምሽቱ ፕሮግራማችን ተጠናቋል።
ይረሳ ቱሉ ደምና
ኢሬቻን ለምታከብሩ ሁሉ ከበጀሞታ ኡማታ በጋ አያና ኢሬቻን ገሳን መልካም በዓል የበዓል ሰሞን እንዲሆንላችሁ እንመኛለን። ከአሜሪካ ድምጽ ፕሮዲውሰሯ የከበደው ወየስታን ሸጋል ኢሬቻ የተባለ ጣዕመ ዜማ ጋብዛለች። እስከ ትግርኛ ዝግጅታችን እየኮመኮማችሁ ቆዩ። በእኛ በኩል ከናይስተርልኝ Adam kenya gabina gamre jatamalko Morobo dawalarga gamre jatatullu Robi roba chinturu Lidar kati kabate Morobo wagagate Numbeza labaga Roba labate kentu Adam kenya gabina gamre jatamalko